ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 7 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሐምሌ 7 ቀን 1319 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍላንድ ዝግጅታችን ይጠናቀቃል። በቅድሚያ
የተማረከ ፋኖ የለም። ይህ የፋኖ ቃል ኪዳን ነው። ፋኖ አይማረክም፣ እስከመጨረሻ ይፋለማል። ከቻለ ከበባውን ሰብሮ ይወጣል። አልቻለ የቀረችውን አንድ ጥይት ፈጥቶ ይሰዋል። በፋኖ እሴት ባህልና ህግና ደንብ መሰረት መማረክ ፈጽሞ የተከለከለ ነው። ለዚህ ደግሞ ከትላንት የሰሜን ጦርነት ከነሙሉ ክፍለ ጦሩ የተማረከ መከላከያ እንጂ አንድም የተማረከ ፋኖ አለመኖሩን ልብ ማለት ይገባል። የኮሌሉ አገዛዝ ገዳማትን መድፈሩ ትላንት በመስራቅ አማራ ፋኖልና በራያ ህዝብ ላይ ጦርነት ከፍቶ ወታደሮቹ ሙትና ቁስለኛ ሲሆንበት የቆቦን ወጣት የተለቤት እየዞረ ሲያስካደረ በኋላ አሁን ሰዓት የተለመደ የውሸት ፕሮፓጋንዳ ለመስራት ፋኖን ማረክቻለሁ በማለት እየቀረጸ እንደሚገኝ ግልጽ ነው። ቢሆንም ያንበረከከው ህዝብ ግን የለም፣ ወደፊትም አይኖርም። ለዚህ ደግሞ አማራው በተለያዩ ቦታዎች እየተዋደቀ ይገኛል። የፋሽስቶች ጀንበር ትዘርቃለች፣ የተላላኪዎች ችግር ያጥራል። ድል ለኢትዮጵያ ህዝብ፣ ድል ለፋኖ። በምስራቅ ጎጃም ሸበልበረንታ ወረዳ ተመድበው የነበሩ አምስት የፖሊስ አባላት የአባይ ሸለቆ ፋኖን በመቀላቀል ህዝባዊ ወገንተኝነታቸውን አረጋገጡ። በአማራ ላይ የታወጀውን መንግስታዊ ሽብር ለመኖር ብለን አንተባበርም፣ ከህዝባችን ጋር በመሆን አማራ ላይ የተቃጣውን ጥቃት እንታገላለን በማለት የአማራ ህዝባዊ ኃይል አባይ ሸለቆ ዘብን ከነሙሉ ትጥቃቸው ተቀላቅለዋል። በሌላ አካባቢ ተላላቸው በአሪን ከመከላከያ ጋር በመሆን በምስራቅ አማራ ፋኖ ላይ ውጊያ ያደረገ እንደሆነና በአሪን ከናለቆቹ መድረሹ ጠፍቷል። በአካባቢው ያላችሁ የፍራስ ዘበኞች ሳይረፍት ከህዝባችሁ ጋር በመወገን እድሉን ተጠቀሙበት የሚል ህዝባዊ የመጨረሻ መልእክትም ተላልፏል። እኛ በምንመራበት ወረዳ ፋኖ የሚባል መጠሪያ መኖር የለበትም በማለት የጃናሞራ ካድሮች መዛታቸው ተገለጸ። ከትላንት በፊት ጀምሮ ጃናሞራ ወረዳ ዙሪያ ቀበሌ ግራሮች የሚባል አካባቢ በአገዛዙና በፋኖች መካከል ከፍተኛ ግጭት ተፈጥሮ እስካሁን አካባቢው ውጥረት ላይ እንደሆነ ታውቋል። የችግሩ መነሻ ደግሞ የኦዲድ ታጣቂዎች ደፈጣ አድርገው አንድ ፋኖ ገለዋል። ከመንግስት ወገን ሁለት ሰው ቆስሎ አንዱ ህክምና ሪፈር ተጽፎለታል። ስለሆነም በአካባቢው ያለው ፋኖ በመናበብ ስራ ሊሰራ ይገባል። ጃናሞራ በርካታ ጀግኖች መፍለጫ ሲሆን ወያኔ ከገባ ጀምሮ አካባቢው በእንኩቶች የሚመራ ሲሆን ለምልክት እንኳን የሚታይ ነገር የለው። የአካባቢው ተወላጆች ጥረው ግረው ከሰሩት ባለ አንድ ወለል ህንጻ በስተቀር ሌላ ተፈልጎ አይገኝም። ከደባርቅ በስተሰሜን ተራራ በአይሱዝ አንድ ዕቃ ተጭኖ በነፍሳችን የሚጓዝ ህዝብ ነው እንጂ ከወር በፊት እንኳን በሳምንት 3 ጊዜ የመኪና አደጋ ደርሶበት በርካታ ነፍስ ጠፍቷል። ታዲያ ይህን ህዝብ የሚመሩት ለስራሱ ከማገልገልና በቀበሌ ተከፋፍለው ከመስረቅ ውጭ የማያውቁት ምን ሆዳሞች ካድሮች ይያሉ ጀግኖችን ለመብራት ግን የሚሽከዳደማቸለም የደባርቅ የብየዳ የዛናሞራና የጠለምት አደረቃይ የሰላምጂ የኪንፋዝ በገላና አካባቢ ፋኖ የጀመርከውን መናበብ ሌላ ዘራፊን ማጣት እንደጀመርከው ለገለ ብቻ ሲመጣ ሳይሆን ከህዝብ ጋር ተጣብቆ አላስለቀቅ ያለውንም ማጥፋት ግድላል የተለፊት አስተጣብቀው አገራችን መልካም ድሩ ምቹ ነው መልካም ድሩን ተጠቅመታገል ለዚህ እኮ ይሰርቆ የሚሰሩትን በመለየት ስራ መስራት ግድ ነው ያኔ የፋኖን ስም ደጋግሞ እንዲጠሩት ይገደዳሉ የሚል የባዳዊ መልክቶች ተላልፈዋል የግልገል በለስ ከተማ ነዋሪዎች በግፍ የተፈናቀሉ መሆኑ ተገለጸ ባሮች እንደተናገሩት ካለፈው ቀዳሜ ጀምሮ ከተማዋን ለቀው ወደ ፓዊሻግን እየተሰደዱ ያሉ ነዋሪዎች ቁጥር እየጨመረ መምጣቱን ተናግረዋል ከተማዋን ለቀው ከሸሹት ግለሰቦች መካከል አንዱ እንደተናገረው በከተማው ያለ ከልካይ ታጥቀው የሚንቀሳቀሱ ኃይሎች መታየታቸው ለስጋታቸው ምክንያት መሆኑን አክለዋል ታጥቀው የሚንቀሳቀሱ ቡድኖች ባደረሱት ጥቃት ምክንያት በርካታ ቁጥር ያላቸው ሰዎች መገደላቸውን እና መቁሰላቸውን እንዲሁም ለደህንነታቸው በመስጋት አካባቢውን ለቀው መውጣታቸውንም ተናግረዋል በተንዛዛ አይለወጥ ያሰራር የተማረሩና የዘርማ ነዝሪያ ጊዜ ያለፈብን ነው ያሉ የምንጀራ አርሶ አደሮች በመጋዘን ውስጥ የነበረን የአፈር ማዳበሪያ በሩን በኃይል በመስበር ተከፋፈሉ በለቱ በተተኮሰ ጥይት አንድ ወጣት ተገሏል በማዳበሪያ ጦት እየተማረሩ የእርሻ ወቅት በየቢሮ ችግር ያሉ የከረሙና የዘር መዝሪያ ጊዜ ያለፈብን ነው ያሉ የምንጀራ አርሶ አደሮች በመጋዘን ውስጥ የነበረን የአፈር ማዳበሪያ በሩን በኃይል በመስበር መከፋፈላቸው ታውቋል ከታችስ ከላይኝ አገዛዙ አካላት በዩኒየን መጋዘን ውስጥ የተከማቸ አፈር ማዳበሪያ ያለ መሬታችን ጾም ሊያደርነውና ቀልጣፋ አገልግሎት በመስጠት ኃላፊነታቸውን እንዲወጡ በተደጋጋሚ የሚጠይቅም የሚሰማ አካል ስለሌለ መንግስት በሌለባት ሀገር እኛ ሰናበን እርስበርሳችን መጋዘኑን በሩን ሰብረን ተከፋፈላል ብለዋል ዘራፋይ ገቢ ምንጭ ባደረጉ የብልጽግና ካድሮች የተነሳ መሬት ጾም ማድረ የለበትም በሚል ስሜት ተቆላማ አካባቢዎች አቆራርጠው የመጡ ገበሬዎች ናቸው በቅድሚያ የማጋዝን ዳር በመስፈር ማዳበሪያ ወሰዱት እኛ ማዳበሪያ ከህይወታችን ጋር የተያዘ ነው በመሆኑም ጊዜም ስለሌለን ወስደናል በቀጣይ መፍትሄ የሚያነጋግረን ካለ አስፈላጊውን ክፍያ ሁሉን ከፍላለን ያሉ በመካዘኑ አካባቢ ለነበሩ አካላት ሲናገሩ ነበር በከተቻ ቀበሌ ጀጀባ ቆላ ባራርቺ ከተማና ዘሙ ሀገር በተባለ ያረርቺ ዙሪያው ያሉ በርካታ አርሶ አደሮች ማዳበሪያ ስለመወሰዳቸውም ታውቋል የምንጃር ወረዳ ካድሬ ባደረገው አስቸኳይ የአመራር ስብሰባ በየገጠር ቀበሌዎች በመጋዘን የተቀመጠ ማዳበሪያ በአስቸኳይ እንዲሰራጭ አቅጣጫ እንደሰጠም ታውቋል። ይህን ተሞክሮ የትኛውም አካባቢ በመውሰድ አገዛዙና ግብረአበሮቹ ሽጠው ሊበሉት ወይም ደግሞ ሀብት ሊያሰባስቡ ያቀዱትን ኪራይ ሰብሳቢነታቸውን በመምከንና ጸረ ህዝቦችን በማዋረድ እንዲሁም በማሸማቀቅ ከስልጣን ማማ ላይ ወርደው ኢትዮጵያ ነፃ እንድትወጣም ትልቅ አስተዋጽኦ ሊያበረክቱ እንደሚገባም መልእክቶች ተላልፈዋል። ዜናው በዚያ በቃ።
ยะเนปะดาโลดาจากะตุสตาไอระตามันเจมบาเดนเบดเฮตายะเตบุเปบาเกรุบะตุ เยวาตะญาเยโกระเดตูเยนาจะบาเจซามะติกินไอระตานาโกตุสตาอุสกะมะกาเบเรตะมะตาเบเมโจสิตาวะตูวะฮายะเตราจู
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
እንደምን ሰነበታችሁ የፍኖተ ዴሞክራሲ አዘጋጆችና አድማጮች፣ ሰላምና ጤናን እመኛለሁ። ውድ ፍኖቶችና አድማጮች፣ ሰው የራሱ ፈቃድ ያለው ፍጡር ነው። ሁሉም ነገር የፈቃዳችን ውጤት ነው። ሰው በላስራት የፈጠርነው ራሳችን ነን። እውነት ጫማዋን ሳታጠልቅ ሐሰት ዓለምን ታጋምሳለች እንደሚባለው ሸፍት ማህበራዊ አድማስን በተቆጣጠረበት ዓለም እውነቱን ደጋግሞ መናገርን ግድ ይላልና የወያኔን ቆሻሻ ሥራ ሲሰራ ሲሰልል ሲያሳድድ ሲያስመታና ሲያሳስር የነበረውን ወንጀለኛ ፈላይ ከየት መጣ? ማንስ ነው ከኋላው ያለው ብለን ከመጠየቅ ይልቅ አፈጮልየውን የወያኔ ኮሎኔል የዘመናችን ሙሴ አድርገን ካባለበት ነው። በእውነቱ ለዚህ ኃላፊነትን መውሰድ ሊከብድ አይገባውም። ባዕዳን የኢትዮጵያ ጠላቶች በስተጀርባ የሾሙብን የለውጥ ኃይል ሳይሆን ያድዋ አለቆቹን የሚያስንቅ ደም የጠማው ዘረኛ ነበር። ገና ሳምንት ሳይሞላው በወገኖቻችን ላይ ለመስማት በሚዘገንን አረመኔነት ዘቅዝቆ ሰቀለ፣ የንጹሃንን ደም አፈሰሰ፣ በቀጣይ ዓመታት ሺዎችን አጋዘ፣ ሚሊዮኖችን አፈናቀለ፣ ቤት ዘግቶ አቃጠለ፣ ሺዎችን በጅምላ ቀበረ፣ ከጠዋት እስከ ማታ ዋሸ፣ ቀላመደ፣ የጎንደርን መሬት በሱዳን ወታደር ፈቅዶ አስያዘ፣ ከደቡብ ሱዳን ታጥቆ በገባ የሽብር ቡድን ሺዎችን አስጨፈጨፈ፣ ጸረ አማራ ዘረኝነቱን በይፋ ሰበከ፣ ወጣት የዩኒቨርሲቲ ሴት ተማሪዎችን ጠልፎ መዳረሻቸውን አጠፋ፣ ባንኮችን አዘረፈ፣ ኮንዶሚኒየምን በጎጥ አደለ፣ የኢትዮጵያን ብቻ ሳትሆን የአፍሪካ መዲናይቱ አዲስ አበባን ነዋሪው በሰላም ወጥቶ የማይገባባት የጎሳ ወሮበሎች መፈንጫ አደረጋት። ወያኔ ዱቄት ሆኗል በሚል ሸፍጥ አማራና አፋሩን አዘናግቶ ሙሉ ኃይሉ ባልተነካው የወያኔ ጦር አስደበደበ። መሰረታዊ ተቋሞችን፣ ሆስፒታሎችን፣ የሕክምና ጣቢያዎችን፣ ትምህርት ቤቶችን አወደመ። ይህ ሁሉ ኢሰብአዊ ድርጊት እየተካሄደ ባለባት አገር ሰብአዊ መብት ሁለንተናዊና መሰረታዊ ስለሆነ የሰው ልጅ መብት መሆኑ ቀርቶ ገዢዎች በመረጡት የመብት አይነትና የነሱን አካባቢያዊ ተጽዕኖ ማስፋፊያ ሽፋን ይሆናል። በከፍተኛ በጀት የሚንቀሳቀሱት የሰብአዊ መብት ተከራካሪ ተቋማትም የሚያስጠብቁት ይህንኑ ፍላጎት ነው። በወልቃይት፣ በማይካድራ፣ በዳባት፣ በኮምቦልቻ፣ በሰሜን ወሎ፣ በራያና በአጠቃላይ በአማራና አፋር ህዝብ ላይ ከፍተኛ የጦር ወንጀል የፈጸሙት የወያኔ የጦር መሪዎች በተናጠልና በጋራ በኢትዮጵያ ህዝብ ላይ የፈጸሙትን ወንጀል ጀብዱ ያደረገው ተረኛ የኦሮሞማው ፋሽስት ኮሎኔል አማራውን ለማጥፋት በሶስት አቅጣጫ ጦርነት ከፍተውበታል። ነዋሪውን በወታደራዊ ኃይል አፈናቅለው በጉልበት ነጥቀው ይዘውት የነበረውን የአማራ መሬት አይን ባወጣ የባዕድ አገር ጣልቃ ገብነት ባሻንጉሊታቸው ኮሎኔል አማካይነት ወልቃይት ጠገዴን፣ ጠለምት፣ ሰቲት ሁመራንና ራያን ለማስመለስ በጀመሩት ጥምዘዛ ሰሞኑን እንደዚሁ የወያኔና የኦሮሞማ የጦር ወንጀለኞች ጀነራል ተብዬዎቹ አዲስ አበባ ላይ ባደረጉት ስብሰባ በአማራው ላይ ወታደራዊ ኃይላቸውን እንደሚያስተባብሩና ኮሎኔሉ እነዚህን አካባቢዎች መከላከያ የኦነግ ሰራዊት ማለቱ ይቀላል እንደሚቆጣጠርና የተፈናቀሉትም ማለትም ወያኔ ባካሄደው የዘር ማጥላት እርምጃ ከትግራይ አምጥቶና አስታጥቆ አስፈራቸው የነበሩትም ማለት ነው ወደ ቦታቸው እንዲመለሱ እንደሚያደርግ ቃል በገባው መሰረት መከላከያ ተብዬውን አዝምቶ የወያኔን ጦር በማጀብ በቆቦ ወልቃይትና በሌሎችም አዋሳኝ አካባቢዎች ፋሽስታዊ ወረራን በማካሄድ ላይ ይገኛል። ፋሽስቱ ኮሎኔል ትላንት ህግ ለማስከበር በሚል ሸፍጥ እንዲፈርስ ያደረገው የፋኖ የአማራ ልዩ ኃይልና ሚሊሻው ደም እንደሚፋረደው የታወቀ ነው። የ32 ዓመት አማራውን የማጥፋት እንቅስቃሴ አልበቃቸው ብሎ እነሆ ዛሬም የኦሮሞማ ፋሽስት ኮሎኔልና ከኋላ የሚጋልቡት ባዕዳን በአማራው ላይ የዘር ፍጅትን አስፍቶ ለመቀጠል ሁለት መንትያ ጸረ አማራ ጸረ ኢትዮጵያ ኃይሎችን ወያኔና ኦሮሞማውን አስተባብረው አማራው ላይ ለማዝመት በይፋ መወሰናቸውን ያሳያል። በጆሃንስበርግ ተጠንስሶ ናይሮቢ ላይ የተጋገረው ጀሷቸውም ሌላ ሳይሆን ወያኔን ከሞት ለማዳንና ይህንኑ የአማራ ላይ ደባ ለመተግበር ነው። በአማራውና በአገራችን ህልውና ላይ ይህን መሰል የህልውና አደጋ በተደቀነበት አሳሳቢ ወቅት እጅግ በሚያሳዝንና በሚያስነውር የክህደት ጉዞ ሶስተኛው ዙር የአምስተኛ ረድፎች እንቅስቃሴ ወዳጅ መስሎ በፋኖች ጎራ መሪ ነኝ ብሎ ብቅ ማለቱን ልብ ይሏል። አንደኛው ትናንት የአንድነት ግንባር ይባል የነበረውንና በኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት የአንድነት ኃይሎች ህብረት ይመራ የነበረው ጸረ ወያኔ የትጥቅ እንቅስቃሴ ለመነጠልና ህዝባዊ ድጋፍ ለማሳጣት በማሴር የኢትዮጵያ አርበኞች አንድነት ግንባር በሚል የወረቀት ላይ ግንባር ፈጥረው ህዝብን በመከፋፈል የወያኔን እድሜ ለማራዘም መሞከራቸው የሚታወስ ነው። ሁለተኛው የመጀመሪያውን ፈለክ ተከትሎ ይህንኑ ተመሳሳይ ሸፍጥ ያስቀጠለው ራሱን ግንቦት ሰባት በሚል ይታወቅ የነበረው የሻቢያ ተላላኪ ጸረ አማራና ጸረ አንድነት ቡድን ሲሆን ይህም እንደመጀመሪያው የወረቀት ላይ ጦርና እንኳንስ በአካል በካርታ ላይ መጠቆም የማይችለው አካባቢ ተቆጣጠርኩ ድል በድል ተቀናጀው በመላ አገሪቱን ኃይል አሰልፍ ያለው በሚል ተራቅጥፈት በማስወራት የብዙዎችን ኪስ ያጠበ የአማራውን አርበኞች እንቅስቃሴ የበተነና የኦሮሞማውን ቀድመ ሁኔታ ያመቻቸ የሸፍጥ ግንባር ሲሆን ለዚህም ውለታው የትምህርት ሚኒስትር ጸረ ትምህርት ሚኒስቴር ሆኖ ተሹሟል። ሶስተኛው የሸፍጥ ቡድን ደግሞ በብራን ፍጥረት ከአዲስ አበባ ነዋሪ መብት ተከራካሪነት ብልጽግና ስለምርጫ ሲያወራ በቅጽበት የፖለቲካ ፓርቲነት የተቀየረበትና በምርጫው እሳተፋለሁ ብሎ ብቅ ያለበት የጠራውን ሰላማዊ ሰልፍ አገዛዙ አልፈቀደም ብሎ በተደጋጋሚ የበተነበት ሰሞኑን ደግሞ ድንገት ተነስቶ የፋኖ ግንባር መሪ የሆነበትና የውጭ ግንኙነቱ አወዛጋቢ ከሆነ ግለሰብ የተቀናጀበት ሳምንት ባልሞላ ጊዜ የአርባ ሺህ ጦር መሪ የሆነበትን ተአምር እያሳየን ነው። ገጣሚው ፈርዶበት አማራ እንዳለው የባዕዴኑ ባንዳ ስብስብ አልበቃ ብሎ እነዚህ አይናውጣዎችም ጥሎበታል። እንደ ባለፉት ተመሳሳይ የሸፍጥ እንቅስቃሴዎች ሁሉ ይህኛውም እያየለና እየመረረ የመጣውን የአማራ ራስ የመከላከል እንቅስቃሴ ከግብዙ ኮሎኔል መንገዳገር ጋር ተዳምሮ ስጋት የሆነባቸው የውስጥና የውጭ ኃይሎች ረጅም እጃቸው ከዚህ አይታጣም ቢባል ማጋነን አይሆንም። በመሆኑም የአማራውን እንቅስቃሴ አቅጣጫ ለማሳት ወይም ለማጥበብ የሀገርን ብሔራዊ ሉዓላዊነትና የሕዝብን የስር ነቀል ለውጥ የሽግግር መንግስት ጥያቄን በሌላ አስመሳይ ተውኔት ለማክሸፍ የሚደረግ የተለመደ የካህዲዎችና ባዕዳን ጋላቢዎቻቸውን እቅድ ለማሳካት መሆኑን ህዝብም ሆነ የህዝብ ወገኖች ሁሉ ሊያውቁትና ከወዲሁ አስፈላጊውን ጥንቃቄ ሊያደርጉ ይገባል ብዬ አምናለሁ። የዘር ማጥፋት መጀመቻ የተከፈተባቸው የአማራ ወገኖቻችን ህልውና በመከላከል ላይ ላሉ ፋኖ የአማራ ህዝባዊ ኃይልና በአጠቃላይ ሞፈሩን ሰቅሎ ራሱን መከላከል የተገደደው ገበሬ ጎን መቆምም ያለብን ዛሬ ነው። ይህን መሰል በአገራችን ህልውና ላይ ያነጣጠረ ዘመቻ ሲከላከሉ የመቀሌውን የባንዳ ስብስብም ሆነ የኦሮሞማውን ወረበላ አገዛዝ ሲዋጉ ሕይወታቸውን አሳልፈው የሰጡትን ጀግኖች የምንዘክር ለቆሰሉና ለተፈናቀሉ ቤተሰቦቻቸው የሚቻለንን ሁሉ የምናደርግ እንሁን በማለት ጥሪ ከሚያደርጉ ወገኖች ጋር እንተባበርላለሁ። እዚህ ላይ የማሳስበው እርዳታውን በተለመዱት በወገን ሰቆቃ የደለቡ ህሊና ቢስ ሰንጋዎች በኩል ማለቴ ሳይሆን ለወገናቸው የሚቆረቆሩ በተጠያቂነትና ግልጽነት የሚያንቀሳቀሱ ዜጎችና ድርጅቶችን ማለቴ መሆኑ ይታወቅልኝ። ይህን የምልበት ምክንያት በፋኖ ስም የተዋጣን ገንዘብ ለቤተሰባቸው መበልጸጊያ ያዋሉ፣ እንደ ግንቦቴው ብርሃኑ ሳይታሰሩ እስረኛ የሆኑ፣ ያለ ስራቸው ጀግና የተባሉ ደሞዝተኛና ባለ አራትና አምስት ኮከብ ሆቴል ዘግተው ውስኪ የሚያወርዱ የፋኖ መሪ ነን ባዮችም አልጠፉምና በሐቅ ለአገራቸውና ለወገናቸው ነጻነት እየደሙ የሚገኙትን ጀግኖች የፋኖ አርበኞች ስም መጠበቅ ብቻ ሳይሆን ትግሉን ከውስጥ እንዳያስመቱት ህዝባዊ ኃይሉ ቤቱን ማጽዳት ይኖርበታል ብዬ አምናለሁ። በሌላ በኩል የአማራ ብልጽግና ባንዳዎች የበደል ጽዋ ሞልቶ ከፈሰሰ ቆይቷልና እንደተባለው ማስጠንቀቂያ የሚገባቸው አይደሉምና ህዝባዊ ኃይሉ እየወሰደ ያለው እርምጃ ተገቢ ብቻ ሳይሆን እንዲያውም ዘግይቷል። ባገዛዙ በቀጥታና በተዘዋዋሪ የሚደገፉ ታጣቂ ወሮበሎች አሸባሪዎች ኑሮ በራሱ ከፍቶባቸው ያሉ ዜጎችን በማገት በመቶ ሺህና በሚሊዮን የሚገመት ገንዘብ ካላመጣችሁ ያዝነውን እንዲህ እንዲያናደርጋለን ለሚሉ አሸባሪዎች ጥያቄያቸውን ለማሟላት ለብዙዎች ሰማይና ምድርን የመባጠጥ ያህል የከበደ መሆኑ ይታወቃል። በመሆኑም ወደን ሳይሆን ሳንወድ መቀበል አለብን ብዬ የማምነው ይህ በአገራችን የዘወትር ችግር እየሆነ የመጣው የኦነግ ታጣቂ ወሮበሎች አፈና ባጋጣሚ ነው ብዬ አላምንም። እንዲያውም ዘረኛው አገዛዝ ወንጀልን አስፋፍቶ ሕዝብ እርስ በርሱ እንዳይተማመን ባንድ እንዳይቆምና የሚጠላውን የህብረተሰብ ክፍል ለመበቀልም ይገለገልበታል ባይ ነኝ። ብሎም ከያዘው አገር ማፍረስ ሁከት የመፍጠር እቅዱ ጋር የተያያዘ ነው ብዬ አምናለሁ። ስለዚህ ይህን ሁኔታ በሕዝብ ላይ ከተከፈተው ዘረኛ ጦርነት ተነጥሎ አይታይምና ለቤተሰብ የመረረ ጽዋ ቢሆንም እነዚህን ወሮበሎች ተከታትሎ መበቀልን እንጂ ገንዘብ በማሰባሰብና በመለማመጥ የሚቆም አይደለም። የወሮበላ አገዛዝ ወሮበላን ነው የሚቀፈቅፈው። መፍትሄው ኮሎኔሉ የሚመራውን የኦሮሞ ወሮበሎች አገዛዝ ከስር መሰረቱ መንግለን ስንጥለው ብቻ ነው። ዘረኝነትም ሆነ ሁሉም አይነት ማህበራዊ ደዌ የሚከስመው ድል ለኢትዮጵያ ሕዝብ፣ ሞት ለዘረኞች። ግርማ ገመቹ ነኝ ከኬንያ ናይሮቢ።
يدرس لفنوت ديموكراسي ريديو يبشاشا ورغات ለስልጣን ሲበቃ በርካታ ዜጎችን አጣሎ ነበር። በተሰጠው መመሪያ መሰረትና በቅጥረኛ ዲያቆኖችና የለየላቸው ካህዲዎች ምክር ተጠቅሞ ዜጎች ከ27 ዓመት የወያኔ ደይን በኋላ ሊያደምጡ የሚፈልጉትን ቃል እየጎነጎነ ሲቀድ ሲተረተር ብዙዎች አምነውት ለችግር አገርን ዳርጓል አጋፍተዋል። ዘረኞችን እየሾመ ህዝብን እያፈናቀለ አማራን ለይቶ ለፍጅት እየደረገ በደም እየተነከረ ባለበት ያየነውን አናምንም ብለው ካህን ሲፈጅና ቤተክርስቲያናትም ሲያጋይ ክርስቲያን ተዋህዶነን ያሉት ሳይቀሩ ሲደግፉት ምክንያት ማጠየቂያ ሲፈጥሩለት ወንጀል በላይ በላዩ ሲፈጽም አናይም የሚሉ በርክተው ፍጅቱ ተበራክቶ አገር ሲያነባ ምን ገዶን ያሉ በስተው ያው በመጨረሻም ህዝብን ለጦርነት ማግዶና አስፈጅቶ ተመልሶ ከወያኔ ጋር ተወዳጅቶ በአማራውና በኢትዮጵያ ላይ እየዘመተ ነው። ይህ ነው ሐቃችን። ማየት መኖር መሸከም የተገደብ ነው ቅጥቃጤያችን። እስከ መቼ በጋራ ለጽኑ ጸረ ዘረኛ ትግል በመነሳት ከታጋዮች ጎን በመቆም ይህን የኦሮሞማ ጸያፍ አገዛዝ ማፈሪያ ገዛዝ ከምድራችን ገጽ ማጥፋት ማስወገድ አለብን ሲሉ ስዩም ተመስገን ከሞምባሳ ኬንያ ደብዳቤያቸውን አድርሰውናል።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢህአፓ የሬዲዮ ስርጭት የዘወትር አርብ የደብዳቤዎች መርሃ ግብር። የትግል ቋያ እንደ ሰደድ እሳት ከቦታ ቦታ ሲዛመት የትግል መንፈስ ሲበስል ሲጎመራ ፋኖ ተሰማራ በዱር በገደሉ በላይ በተራራ ሲዘመር አሻጥረኛ ባንዳ አንጃ በአጠቃላይ አድርባይ መልኩን እየቀያየረ አሸን እንደሚባለው ትል ይፈላል ይራባል። ግን ደግሞ ማርከሻ ምሳለው ይሄ እንግሊዝ መቅደላ ድረስ ዘልቃ ንጉስ ቴዎድሮስን የደፈረችበት ባሻጥሮችና በካሃዲዎች እንደነበረ ሁሉ የፋሽስቱ የሙሶሊኒ ወራሪ ጦርም ለአምስት ዓመታት በድፍን አገር ለመንሰፈራፋት የበቃው ባሻጥረኞችና በወሬ አቀባይ ሹምባሾች ነበር። ያባም ህልውናውን በ1967 ዓመተ ምህረት ካወጀ በኋላ በሁለት ዓመታት በደፈን ኢትዮጵያ ተሰሚነት ተቀባይነት አግኝቶ አባላትንና ደጋፊዎችን አፍርቶ በፋሽስት ወታደራዊ ድርግ አባላቱና ደጋፊዎቹ እጅግ ዘግናኝ ሲያል ሲቀበሉና ባስተቃቂ ሁኔታ ሊገደሉ የበቁበት ዋነኛው ምክንያት ኢሃፓውስ የገቡ ክፉ አድራጊዎች በፈጸሟቸው አሻጥሮች ለፋሽስት ወታደራዊ ቡድን ያደሩ ባንዳዎች በኢሃፓ ማህፀን ተሸሽገው የነበሩ እፉኝት አንጃዎች ከኢሃፓ ታሪክ መገንዘብ ይቻላል። ከታሪክ መቅሰም ቢቻል ደግሞ ትምህርት መገብየት ህዝባዊ ትግሉ እያደር ጥጃ አድሮቃሪያ ከመሆን ይገላገላልና ሴተት እንዳለመድገምና የትግል ስልትን እና ግብን አጥርቶ ለማየት ይበጃል የሚለውን የኢሃፓን ምክር በጥሞና ማየትና በተግባር ማዋል የግድ ይለናል። ባለፉት 5 አመታት ጠራ ሲባል እየተፈረሰ ጠነከረ ሲባል እየተልፈሰፈሰ የሚገኘው የኢትዮጵያ የፖለቲካ ትግል ከተተበተበበት አረንቋ መውጣት ያልቻለበት ከታሪክ መማርና ከስህተት አዙሪት መውጣት ባለመቻሉ ነው። ከዚህ በተጨማሪ ደግሞ ሀቀኛ የፖለቲካ ድርጅቶችና አርበኛ ተዋጊ የፋኖ ቡድኖች በንቃት ሊከላከሉ የሚገባቸው ከማንኛውም የጠላት ቡድን በገንዘብ የሚገዙ ሰርጎ ገቦች ነው። ሰርጎ ገቦች ባንድ ድርጅት ውስጥ ከላይኛው የአመራር እርከን እስከ ታችኛው ሊገኙ ይችላሉ። ሰርጎ ገቦች ለሚስጥር ቅርብ ለመሆን የእድገት እድልን ለማግኘት ሲሉ ሳይውቁና ሳይረዱ ሁሉን አወቅ መሆናቸውን እንዲመዘገብላቸው ቀደም ቀደም ሳይጠሩ አቤት ማለትን ያበዛሉ። በሰርጎ ገቦች የተተበተበ ድርጅት መጨረሻው እንደ ጸጉራ ሙሻ አለ ሲሉት በቁም የሞተ ይሆናል። ሌላው የሰርጎ ገቦች ገጽታ በመላሳቸው ማሽላም ይቆሉ ከጭንቅላታቸው ግን ባዶ ይሆኑ በየሚዲያው ታይታ የሚያበዙ መሆናቸው ልብ ሊባል የሚገባው ነው። አንድ ሀቀኛ ታጋይ በቅጡ ያልተረዳውን ወይም በቅጡ የማያውቀውን ወይም በጭራሽ ያልተገነዘበው ሀገራዊ የፖለቲካ ጉዳይን እንደ ተራ ጉዳይ ወይም እንደ ሁለት ተጋጣሚ የእግር ኳስ ቡድኖች ፍልሚያ ትንታኔ ለመስጠት አይደፍርም። ተደጋግሞ በኢሃፓ እየቀረበ የሚገኘው ትግል እንደ ሌሎች ተግባራት የጊዜ ሰሌዳ ተቀምጦለት የሚካሄድ አይደለም። ለማብራራት ያህል በወራት ወይም በአመት ይጠናቀቃል በሚል ስሌት የሚካሄድ ትግል ከሆያ ሆይነት አያልፍም። ኢሃፓ ባሳለፋቸው የትግል ምዕራፎች ውስጡ ሰርገው በአባልነት ወይም በደጋፊነት ተሰማርተው በነበሩ ሚስጥራዊ የተግባር እንቅስቃሴዎቹ ለደም አፍሳሾቹ የፋሽስቱ ደርግ ነፍሰ ገዳዮች ቡችሎች እየተጋለጠ ኢሃፓ ከቃላት ያለፉ ጉዳቶች ደርሰውበታል። በኢሃፓ ታሪክ የመጀመሪያ እየተባለ የሚጠቀሰውና የኢሃፓ አባላትና ደጋፊዎችን ላሰቃቂ ስቃይና ግድያ ያደረገው በብርሃነ መስቀል ረዳና በጌታቸው ማሩ የተመረው እፉኝቱ አንጃ በኢሃፓ ውስጥ በቅሎ የኢሃፓ አባላትን በላ አስበላ። የመከራ ጊዜያት ካለፉ በኋላ ሁለቱ አንጃዎች ሲመዘኑ ብርሃነ መስቀል የተባለው ከህዝባዊ ትግሉ ይልቅ በከንቱ ውዳሴ እየተካበ በመሄዱ አጉሉ ሙሉ በኩላኤነት አሳበጠውና ካለሱ ኢሃፓ ህይወት ሊኖረው እንደማይችል ተሰማውና ድርጅቱ ውስጥ ግልገል እፉኝቶችን ፈልፍሎ አሰማራ። ሌላው ጌታቸው የተባለው ደግሞ ለመይሶንና ለደርግ በሰርጎ ገብነት ያገለግል እንደነበርና ከኢሃፓ ጋር የተጣመረው በወቅቱ አብዮት በሚል በራሪ ወረቀት ያወጣ የነበረውን ድርጅት ላንጃ መረብ መዘርጊያነት ተጠቅሞ የኢሃፓ ሚስጥራዊ ሰነዶችን ለፋሽስቱ ደርግ በመስጠት ኢሃፓ ላይ ዘግናኝ ግፎች እንዲፈጸሙ ማድረጉ ታሪክ ነውና ይነገራል። ታሪክን መረዳት ስህተትን ከመድገም አዙሪት ያወጣልና የህዝባዊ አርበኞች የፋኖ ኃይሎች ውስጣቸውን በጥልቀትና በጥሞና እየመረመራችሁ ካሻጥረኞች ካንጃሽሎች በሁለት ቢላዋ ከሚበሉ ባንዳዎች በንቃት መጠበቅና መከላከል የቀን ተቀን ተግባር መሆን ይገባዋል ይላለው። ሳይገርሉ ጎፈሬ እንደሚባለው ከመድር ተነስተው ምንም ሳይወጡ ሳይወርዱ ራሳቸውን የፋኖ መሪ ይያሉ የሚሰይሙትን እና ባሽቃባጮቻቸው የፋኖ መሪነት ሹመት የተለጠፈላቸውን በጥንቃቄ ማየት የግድ ይሆናል። በመጨረሻም የፋኖ አመራርን ከግለሰብ ይልቅ የቡድን ቢሆን ይመረጣልና የግለሰብ መሪነት ሁሉ አድሮ በከንቱ ውዳሴ መተብተብን ያስከትላልና መሪው ድርጅቱን ሊተካና እንደ ጣዖት ለመለክ ባይነትን ሊያስከትል ይችላልና ካሁን ይስተካከል። ማንኛውም የፋኖ አባል ሚስጥር የመጠበቅና ሌሎች የስነ ስርዓት ደንቦችን የማክበር ግዴታ እንዳለበት ሊነገር ይገባዋል። የሚስጥር አጠባበቅ ከፍተኛ ትኩረት ሊሰጠው ይገባል ሲባል ሚስጥር በዝምድና በጓደኝነት በመንደር ልጅነት ሊነገርና ሊባክን አይገባውም። ለስንቅና ለሌሎች አስፈላጊ ጉዳዮች በየጊዜው ከከተሞች ለፋኖ እንዲጓጓዙ ማድረግ አደጋ ያስከተለ መሆኑን ልብ ብለን ልናስተካክል ይገባናል። በዚህ ወቅት የፋኖ ኃይሎች ሊከተሉት የሚገባ የፍልሚያ ስልት የደፈጣው ውጊያ ነውና ለዚህ ዝግጅትና የውጊያ ጥበብን ማወቅ ይጠይቃል። የፋኖ ኃይሎች ለመረጃ መቀበያነት ሞባይል ስልክ እንደማይጠቀሙ በገምተም አልፎ አልፎ ከወላጆች ጋር ለመገናኘት መጠቀም ሊከሰት ይችላል የሚል ጥርጣሬ ስላለኝ የፍጹም በመመሪያ ደንብ ውስጥ ሊካተት ይገባዋልና ማንኛውንም አይነት የስልክ ግንኙነት ማድረግ በሰነ ስርዓት ጉድለት እንደሚያስጠይቅ መጥቀስ አስፈላጊ ይሆናል። ከኢሃፓ ስምረትና ውድቀት መማር በዚህ ወቅት እየተካሄደ የሚገኘው ህዝባዊ ትግል ከስህተት አደጋዎች ማውጣት ይቻላል የሚል ጽኑ እምነት ስላለኝ ሐሳቤን ለማጋራት ሞክሬያለሁ። የመጣንበትን የህዝባዊ ትግል ውጣውረድ አንብበን ከተገነዘብ የድል ጉዟችንን በር ይከፍትልናል እላለሁ። ተባብረን በጽናት ከታገልን ድላችንን እናቀርባለን። የኢትዮጵያ ህዝብ ትግል ያሸንፋል ሲሉ ታዬ ቶላ ከጎላ ሚካኤል ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ አድማጮች እንዲሁም አዘጋጆች የከበረ ሰላምታይ ይቀደም። ጥረታችሁን ይባርከው ይያልቁ ዜጎች ሙሉ ድጋፍ ሰጥተው እንዲያጠናክሯችሁ ምኞቴ ነው። ለባንዳ መገናኛ ብዙሃን ተቋሞች ራሳቸውን የህዝብ አይን ጆሮ ብለው ሳያፍሩ ለሞካሹ ትርዳታ ሲቸሩ የነበሩ ሁሉ ምን ነው እጃቸውን ለታሪካዊው ፍኖተ ዲሞክራሲ ሲዘረጉ ለማየት አልበቃንም? ለጨርባሪው ግንቦት ሰባት ተብዬ አለን ብለው ሲበዘበዙ የነበሩት ምን ነው ዛሬ ከፋኖ ጎን መቆማቃታቸው? የግንቦት ሰባት መሪ ዛሬ የትና ከማንስ ጎን ነው? ኢዜማ ብለው ተሰባስበው ለዘረኞች መሳሪያ ሆነው የቆዩት እነ አንዱአለም ወዘተ ነቃን ገባን ብርሃኑ ነጋ ተጫወተብን ብለው ጸጸት ካሰሙ በኋላ ደግስም ምሪት ሊኖራቸው ነው ስንል ተመልሰው የዘረኛው ኮሎኔል ጫማሳሚዎችና አሽከሮች ጋር ስብስብ እንሆናለን ሲሉ ሰምቼ ሀዘኔን ገና አልተወጣሁም። በሀተታችሁ ብርሌ ከነቃ መቼም አይሆን እቃ ያላችሁት እውነተኛ ነው። አንጃው ባንዳው ከተፋቱ ቢርቅ በቅርብ ርቀት ብቻ ነው። ሀቀኛ አገር ወዳድ ታጋዮች ጎን እንሰለፍ ኢህአፓን እንደግፍ ሲሉ ኤልሳ ግርማቸው ከአዋሳ የኢትዮጵያ መልእክታቸውን አጠናቀዋል።
ሰላም ጤና ይስጥልን የፍኖተ ዲሞክራሲ ደብዳቤዎች አምድ አዘጋጆች እና የዚህ ተወዳጅ ሳምንታዊ ፕሮግራም አድማጮች እንደምንሰምታችኋል። በደርግ ዘመን ወላጆች ልጆቻቸው ለተረሸኑበት የጥይት ዋጋ ይከፍሉ እንደነበር ተጽፎ አንብበናል። ወላጆቻችንም ይህንኑ ታሪክ እየነገሩን አድገናል። እንዳለመታደል ሆኖ ዛሬም ድረስ ቅርጹን ይቀይር እንጂ ተመሳሳይ በደልና ሰቆቃው ቀጥሏል። አሁን በእኛ ዘመን በዘመነ ብልግና እንዲሁም ደግሞ አገዛዙ የሚያሳድደው ሰው ካልተያዘ ቤተሰቡ በጅምላ ይታሰራል ይገረፋል። ይህን ነገር በተለይ አማራ የተለመደ አሰራር እየሆነ መጥቷል። ከዚህ ቀደም የጁቤ ወረዳ የሶስት አመት ህፃን ልጅ በአባቱ መቶ አለቃ አበበ ምስክ ከእናቱ ጋር ታስሮ በዚሁ ሚዲያ ከስቃይ ሳድገናቸዋል። ዛሬም ከወደ ደጀን ወረዳ የደረሰን መረጃ ልብ ይነካል። ሰሞኑን በደጀን ፖሊስ አላሾች ግድያ የሚጠረጠር ሰው ቤተሰቦቹ ታስረው እየተገረፉ እንደሆነ ከታሰሩበት ጣቢያ ፖሊሶች መረጃ ደርሰውን ነበር። የተጠርጣሪ እናትና አባት ምግብ እንዳይገባላቸውና ሰውም እንዳይጠየቃቸው ተደርገው በረሃብና በግርፋት እየተሰቃዩ መሆኑን በሌላ ሶስተኛ አካል ተረጋግጧል። እንኳንስ ገና በጠርጣሪ ወንጀል አላፊነት ቢኖር እንኳ ከግለሰብ ወደ ሌላ ግለሰብ አይተላለፍም። እነኚህ በስር ላይ የሚሰቃዩ እናትና አባት በአስቸኳይ መለቀቅ አለባቸው። የደጀን ህዝብ ይህንን ከህግና ከሞራል መርህ ያፈነገጠ የባዕድን የበቀል መንገድ እስከ ወዲያኛው ማክሸፍ ግድ ይለዋል። አገዛዙ መንግስት በሌለበት ሀገር ተራ የሆነ ድርጅቶች በሀገሪቱ ሲፈነጩ ማየትም እጅግ ያማል። የሀገሪቱ መከላከያ ከፈረሰ በጣም ቆይቷል። አሁን ያለው ፓርቲውን እንታደገው በሚል ከጠባብ ብሔርተኞች የተወጣጣ ጠባብ ኦሮሞን እንኳ በቅጡ የማይወክል የአረብ ቅጥረኛ ነው። ሰሞኑን ኦነጉ ብራኑ ዱላ ያደረገው የእርስ በርሱ የሚጣረስ ንግግር ስለመከላከያ አሁናዊ ሁኔታ የሚነግረን ነገር አለው። ወታደሩ እየከዳ ነው ከሚለው ንግግር ወታደሩ በስርዓቱ ተማሮ እየለቀቀ ነው የሚለውን ፖለቲካ እንድምታናገኝበታለን። ናብይ አህመድ ብሔራዊ መግባባት ሳይፈጥሩ ብሔራዊ ወታደር መከላከያ ስራዊት እንገነባለን የሚሉት ነገር የህልም ሩጫ ሆኖባቸዋል። ወታደሩን የሚያግባባ የጋራ አጀንዳ የላቸው። ደሞዝ የማይከፍለው በስንቅ እጥረት በራብ የሚሰቃየው ከወገኑ ጋራ እንዲታቆሽ እየታዘዘ በየጠሸው ያውሬ ሲሰየ ሆነ ያለው ስራዊት ለብልጽግና ጀነራሎች የምቦይ ካሆነባቸዋል። ሌላው ሰውየው ከፋኖ ጋር አንዋጋም ያላት ነገር ሰውየው ፖለቲከኛ እንደመሆኑ መጠን ማዘናጃ አጀንዳ መስጠቱ ነው። ጦርነት ነበር አሁንም የተረጋጋ አቋም የለም። መረጃዎች እንደሚያሳዩት በአፍሪካ ሊደርሺፕ አካዳሚ ለሁለት ሳምንት የነበረው የብልጽግና የጦር መኮንኖች ስብሰባ ትልቁ አጀንዳ ፋኖ ነበር። ጦር እንዲጨም እንደሚጨምርና እንደ አዲስ የመረጃ ስራ እንዲሰራ ጭምር ተወስኗል። በቀጣይ ቀናት በተለያዩ የአማራ አካባቢዎች ወታደሮች ስምሪት ይበተናል። በተመሳሳይ ከትግራይ በኩል ድንበር አልፈን እንገባለን የሚሉ ኃይሎችም ጫና ይፈጥራሉ። የሚያማራ ኃይሎችን አቅም ይበተናል ከሚል ሳቢ እየተነደፈ ፒዩ ሲራ ነው። በእኛ በኩል ምን መደረግ አለበት የሚለውን ይፋ ማድረግ ያለብን አይመስለኝም። አብዛኛው ነገር ለመጻፍ አይሆንም። ይልቁንም በህቡ ተመንቀሳቀስና በስውር ውይይቶችን እጅግ በጣም በረቀቀና ከካድሬዎቹ ከቀጥረኞቹ ጀርባ በሆነ መንገድ ማስቀመጥ ግድ ነው። ሆኖም ግን የፌስቡክ ስራዊቱ የስራቱን ደካማና ጠንካራ ጎኖች ታሳቢ ያደረገ ዘመቻ የሚያደርግበት በርካታ አጀንዳዎች አሉ። ኮሬሉ አማራን ለማንበርከክ ያለው ብቸኛ ጠንካራ ጎን ባዕዲን ብቻ ነው። ሌላ ሁሉ ግን ገለባ ነው። ባዕዲን እስከ ቀበሌ የተከለው መዋቅር አሁንም በወላለቀ ጥርሱ እየተናከሰ ነው። ይህን ኃይል መናቅ አያስፈልግም። ባዕዲኖች ፈጽሞ እረፍት ማግኘት የለባቸውም። ፋታ ካገኙ በጓዳ በኩል የመከላከያ መንገድ መሪ ሚሊሻዎችን ሰብስበው የገሌ ፋኖ ነው እያሉ ይጠቁማሉ። ስለዚህ መላው የአማራ ህዝባዊ ኃይል በዚህ ግለት ልክ ትግልን አጠናክረ ቀጥል። ከላይ እስከታች ያለውን ያገዛዙን ዋርድያ ካመከንክ፣ ከጨፈለክ፣ በህዝብ ፊት ሞራል እንዳይኖረው ካደረክና መላው አማራ ብሎም ኢትዮጵያውያን ከተነሳን ታላቋን እውነተኛዋን ትክክለኛዋን የአጼዎቹን አቢሲኒያ ኢትዮጵያ እውን እናደርጋለን በማለት መቶ አለቃ አየነው ከደብረ ብርሃን መልእክቱን አድርሶናል።
ሰላምና ጤና ይድረሳችሁ ውድ ፈነሶችና የደብዳቤዎች አምድ የኢሃፓ ራዲዮ አድማጮች በሙሉ እንደምን አመሻችሁ። ውድ አድማጮች ሆይ አብይ ከውስጥ አልፎ እስከ ዓለም አደባባይ ሳይቀር የእብረሸማ ያከናነበ ነው። ሩቅ ሳይሆን ትናንት ፓሪስ ላይም ነው። ያለት መቼስ ኢትዮጵያዊ ለሆነ ዜጋ ሁሉ ጥሩ ቀን አልነበረም። ሁሉም በያለበት የበሸቀበትና የተሸማቀቀበት ቀን ነበር። እለቱ ኢትዮጵያ ከአፍሪካ እስከ ዓለም ያላት ዲፕሎማሲያዊ ክብሯን አብይ በተባለ ዘረኛ መሪ ያሳጣት እለት ነበር። ያ ከተማ ደግሞ ቀደም ሲል ከነበሩ ተቆርቋሪ ዜጎች መካከል በወቅቱ ተማሪና በኋላም ጠቅላይ ሚኒስትር ሆነው ኢትዮጵያን በክብር የመሩት ክብር ትዕዛዝ አክሊሉ ሀብተወልድ ነበሩ። እሳቸውም ሀገራችን ምዕራባውያን ተከራካሪ በሌለበት ብቻቸውን ተሰብስበው ኢትዮጵያን ጻፋንታ እኛ ብቻ እንወስን ብለው የወሰኑት ጊዜ ስለነበረ ጠቅላይ ሚኒስትር አክሊሉ በወቅቱ ኤምባሲ ስላልነበረና ተማሪ ሆነው ተከራይተው በሚኖሩት ክፍላቸው መስኮት ላይ የኢትዮጵያ ባንዲራ ሰቅለው ጆሮ ያላችሁ ካላችሁ ስሙን፣ አገራችን ኢትዮጵያ በጣሊያኖች መወረሯን እየሰማችሁ እንዳሰማችሁ ሆናችሁ በእኛ በኢትዮጵያ ላይ የቀኝ ቀንበር እንድንሸከም የወሰናችሁ ሁሉ ከነገው ታሪክ ተጠያቂነት ራሳችሁን ነጻ ለማድረግ የምትፈልጉ ካላችሁ እስኪ ስሙን እያሉ መልእክታቸውን ብቻቸውን ያስተላልፉ በነበረበት ከተማ ነው። ዛሬ ይህ የአረብ ቅጥረኛ ሰው ከምፋን በሚሳይል የተመታች ጀት ይመስል የሀገራችንን የነብራት የዲፕሎማሲያዊ ክብሯን በአለም መዘክ ላይ አዋርዶ ወደ መሬት አዘቅዝቆ የከሰከሰው በዚሁ ከተማ መሆኑ ራሱ ከ60 አመት በኋላ እንኳን የዛሬው ትውልድ ምን ያህል ቀርና የማይረቡ ቀራሪ መሪዎች በየጊዜው ከህዝቡ እንደመጡ ያሳየናል። የአብይ ማ ልዩና ከማናንሺ በትዕቢት የተወጠረው ከይሲ ከመሆኑም በላይ ፍጹም አዝሮ ማየት አንገት የዝሆን አንገት በቀዶ ጥገና ይገባለት ይመስል ወደፊት እንጂ ይመልሶ ኋላ ማየት አይችልም። ለዚህ ብላችሁ ወዳጆች እስኪ አደብ ከገዛ በማለት ምክር ለጋሾቹም እንደሚሰማ ከሆነ በግልጽ ሆነ በአስተያየት መልክ ቢመክሩትም ሰውየው ጆሮ በዱባይ ውስጥ በሚስጥር በተደረገው የጭንቅላት ቀዶ ጥገና ወቅት ከጥቅም ውጪ ሆኖበት አልሰማ ይሆን ወይም አይምሮ በሽታና ጥላቻ አማራን ካላሸነፍኩኝ በሚለው የተሳሳተ እልህ ይበልጥ ታሙ ካልሆነ በቀር እንዴትስ ይህንን ያህል መሪነቱ በዘረኝነት ለውጦ አንድን ህዝብ ካላጠፋሁኝ መቃብሬ ላይ ውሸታሙ መሪ ብላችሁ ጻፉብኝ እስከማለት ደርሷል። እዚህ ላይ ጥሩ አስተዋሰናል። ጥሩ ማስተዋሻ ነው። መቼስ ሌላማ የረባ ታሪክ እንደሌለ ራሱ በተግባር ያውቃል። እንግዲህ ይህ የረባ ራእይ የሌለው አላማ ቢስ በመሆኑ ጥራሽ የተሻለ ሐሳብ አፍልቆ ለሀገርና ህዝብ ከእንግዲህ ወዲህ እሱስ ሰላም ያመጣል ብለን ከምንጠብቅ ያለና ይለ ኃይል ተጠቅመን ከምን ጊዜውም ይበልጥ ተጠናክረን ትግሉን በተመጠሙ ካዜዎች እንዴ ኮላሽ ጠንቅቀን እንቀጥል። እነሱም ቢሆኑ እንደ መንግስት ይህንን የክፉ ጦርነት እርግፍ አድርገን ትተን ራሳችን በተፈጥሮው ጦርነት የተጎዳውን ህዝብ እንዳይረጋጋ ጭራሽ ሌሎችን አስተባብረን ኢትዮጵያ ኢትዮጵያ የሚሉትን ሁሉ እናጠፋለን ብለው ወሰኑ እንጂ እንደ መሪና እንደ መንግስት ሆነን እያደረግን ያለውን ጦርነት ከንቱና የውሸት ጦርነት መሆኑን በግልጽ ህዝብ እያወቀብን ነው ብለዋል። እኛ ሆሊዶች ተነጎች ለምንድን ነው ከጥፋት ጋር ተያይዘን ድርቅ ያልነው ብለው ራሳቸውን መለስ ብሎ መጠየቅ ለምን አቃታቸው? እሺ ሌላውስ ሌላ ነው። በተለይ ትግራይ ፖለቲከኞች እኛ ትግሪዎች ከሌላው የተሻለን ድንቄም የተሻለች ኢትዮጵያ ማለት እኛ ነን፣ ሌላው ሁሉ መጤ ነው፣ ስለሆነም እኛ ካልገዛን ኢትዮጵያ ትፈርሳለች ወደ ተርፈ ሲሉን የሰው ዘር መጀመሪያ እኛ ነን፣ እንዲያውም እግዚአብሔር ሰውን ፈጥሮ ከጨረሰ በኋላ ነው እጁን እንደገና ሳጥቦ እኛን የፈጠረን እያሉ ሲመጻደቁ ሁሉ ሰምተናል። እሺ ያ ሁሉ ይሁንላችሁ፣ ታዲያ ኢትዮጵያዊ ከኛ በላይ ለአሳር ካላችሁ ለምንድን ነው እንቅልፋታችሁ ከአገር አፍራሾች ጋር የምትሰሩት? ለምንድን ነው አንዱን ቀዳዳ ሲከደል ሌላ ቀዳዳ የምትበሱት? ዛሬ በትግራይ ፖለቲከኞች ዘንድም ሆነ በሃይማኖት ተቋማት ዘንድም እየታየ ያለው አንድ አይነት አይን ያወጣ አልሸሹም ዞር አሉ ድራማ ነው። ታዲያ ይህ የፖለቲካ ድራማ እስከ መቼ ነው የሚቀጥለው? አዎ ነገሩ ግልጽ ነው። ያ ምዕራብ ትግራይ የምትሉት መሬት በጭንጋፋ አብይና በምዕራባን ግፊት እጃችሁ እስከሚገባ አይደለምንም። እንዲህ ከሆነ ነገሩ እንዲህ ነው። ምንም እንኳ የተባበረ ዱላ የበዛበት አማራ ህዝብ ተማሮና ተሸንፎ መሬቱን ይተዋል ብላችሁ አስባችሁ ከሆነ ግምታችሁ አሁንም ስተት ነውና ወልቃይትና ራያን ይዞ ጉዞ ስለማይቻል ሳይረፍድባችሁ ተቀመጡ፣ ወዲያ ሂዱ። ያም ሆነ ይህ ከዚህ ጋር ተያይዞ ያለ ሁኔታ ግን መጥፋት መኖሩን እየጠፋም አሁን ሀቁን እያዩ ለውሸት እየሞቱ ያሉ ብዙ ቢሆኑም ታዲያ ይህ ጥስ የተነከሰበት ህዝብ ስቃዩ በቁመናው ስላሳያችሁት ካለምንም ርህራሄ ራሳችሁ በቆፈራችሁት ጉዳይ ጉድጓድ ዳግም መልሶ እንደሚቀብራችሁ ባጭሩ ማን በነገራችሁ? መቼስ በሰፈሩና መልሶ መሰፈር አይቀርምና ብቻ ለዛም ሆነ ለዚህ ህዝቡ ዘጠኝ ሞት ቢመጣ አንዱን ብቻ ለማስተናገድ ዝግጁ መሆኑን እያረጋገጠ ስለሆነ ለሚመጣው ጥፋት ሁሉ ተጠያቂው ጦርነት ጫሪ ራሱ መንግስት ላይ እንጂ ይህ ሰላም እየፈለገ ሰላም ያጣ ህዝብ እንዳልሆነ ጸረ ሰላም ኃይሎች ሁሉ ቢገነዘቡ ይገባል። በተረፈ ግን እዚህ ላይ ትነጎች ወሬዶች አንድ ነገር ልትገነዘቡ ይገባል። አማራ እስከዛሬ ድረስ እንደ ከብት ኢትዮጵያ ኢትዮጵያ እያሉ ብዙ ተጎድቷል። ከብትንም አሞሌ እያላሱ ወተቱና ወደ ፈለጉበት እንደሚወስዷቸው ሁሉ ዛሬ ደግሞ አማራ ጠንክሮ ትግሉ ሲጀምር ያየው ጮርቃ አብይ ወያኔ ከ30 ዓመት በፊት ኢትዮጵያ ልትጎዳ ብለው ወይ ይሁን ወይም በአደራ መልክ ይሁን ፈርሞ ያስረከቡን ወደብ አንስቶ ባልሶ ተባበሩኝ አብይ ሪመልሱ በኔ በኩል ከሰጪ ወያኔ ጋር ሆናችሁ አስመልሱ እንጂ በኔ ግምት ከእንግዲህ እንኳን አማራና ሌላው ዜጋ ሁሉ ለዚህ ጦርነት እንደማይሳተፍ እርግጠኛ ነኝ። አገር ሰላም ከሆነ አሰብም ሆነ ምጽዋ ወደቦች የታነ ኢትዮጵያ ህዝቦች በሰላማዊ መንገድ መጠቀሚያ ወደቦች ይሆናሉ። ምን ነው አብይ ዛሬ በ11ኛው ሰዓት ላይ የወደብ ጉዳይ እንዴት ሊታያቸው ቻለ? አዎ አጀው የኢትዮጵያ መሪ ካባ ለብሶ በቀጥረኝነቱ ለምዕራባውያን በመሆኑ እነሱ ያድርግ ያሉትን አሁንም በአንድነትም ዙሃኑን ማግሮ ኢሳያስን ማስወግሮ የእጅ መንሻ ዶላር ተለቆለት የፈረደበት መረው አለ የሚለውን ህዝብ በመጨፍጨፍ መሳሪያ ሊገዛበት እንጂ ሌላ የትኛውም ኢትዮጵያዊነት አገርሽቶበት ነው። እንግዲህ ጭንቅላት ላለው ዜጋ ያ ጭንቅላት ላለው ዜጋ ያየነው የባዶም ጦርነት የባዶም ጦርነት ራሱ በኩዊት በቂ ትምህርት ሊሆን ይገባል። ይልቁንም ህዝቡ በአንድነት ተሰባስቦ ይህንን አስቸጋሪ ዘረኝነትን አስወግዶ የሽግግር መንግስት መስርሶ በሰላም የሚኖርበት ዘዴ መፈለግና መታገል ይገባዋል ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው።
በኢህአፓ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። ውድ ወገኖቼ የዛሬው አስተያየቴ የኢትዮጵያና የህዝቧ ጣዳት ሆነው አብይ አሰብ ወደብን ለማስመለስ ከሻቢያ ኢሳያስ ጋር ጦርነት ፉከራ ለምን የሚል ይሆናል። ወያኔ የተላላኪዎቹ ያሁኑ አለቃውና የኦሮሞ ብልጽግና የቀድሞው ኦፒዲዮ ድርጅት የቀድሞው ኢህዲን ያሁኑ የአማራ ብልጽግና የቀድሞው ደህዲን ያሁኑ ደቡብ ብልጽግና አለቃ በነበረበት ወቅት በኢትዮጵያና በህዝቧ ላይ ሸፍት ፈጽሞና የኢትዮጵያንስ በአገሩ ላይ የባለቤትነት መብትን ወደ ጎን በመተው ከህዝብ ባልተሰጣቸው ስልጣን በወቅቱ የሽግግር መንግስት ፕሬዝዳንት ተብዬ ነበረው የኢትዮጵያና የህዝቧ ጣላት የኤርትራ ወዳጅ መለስ ዜናዊ ከኢትዮጵያ ጣላቶች ጋር ከአሜሪካና ከምዕራባውያን ቀንብር ፈጥሮ በተባበሩት መንግስታት ድርጅት በተለይ በወቅቱ የድርጅቱ ዋና ጸሐፊ በነበረው የግብጽ ተወላጅ ዶክተር ቡጥሮስ ጋሊ ደብዳቤ ጽፎ ኤርትራ ከአገሯ ኢትዮጵያ እንድትገነጠል ያደረጉት ለኢትዮጵያ የባህር በር ያስፈልጋል በማለት በወቅቱ የወያኔ የውጭ አማካሪዎች ሐሳብ ያቀርቡ አያስፈልጋትም ያለው መለስና የወያኔ ድርጅት ነበር። የኢትዮጵያ ህዝብ በኤርትራ መገንጠልን በሚመለከትና በኢትዮጵያ እንደ አገር በወያኔና በተባባሪዎቹ የተፈጸመውን ግፍ እየተቃወመ ይገኛል። ባብይና ባገዛዙ እንዲሁም አሁን ከወያኔ ጋር በመተባበር ህዝብ ላይ የለመዱትን ግፍና ወንጀል እንደገና ለመድገም በሚሳሳሙበት ባሁን ወቅት ለህዝብና ለአገር ጠቃሚ ነገር ያደርጋሉ ብሎ መጠበቅ የዋህነት ነው። ያሰብ ወደብ ለኢትዮጵያ ይገባታል ብሎ ማውራትና ማስወራት ጀምሯል። ኤርትራን እንወጋለን ፉከራም ጀምሯል። ይህ ያብይ የለመደበት የማታለያ ዘዴ ነው። ሻቢያ ወያኔና አብይ የአብይ ብልጽግና ቡችላዎች የኢትዮጵያ ቀንደኛ ጣላቶች በመሆን በኢትዮጵያ ኪሳራ የሚያስፈጽሙት የኢትዮጵያ የውጭ ጣላቶችን እቅድ መሆኑን በመረዳት የግፍና የችግር ቀማሽ የሆነው የኢትዮጵያ ዩኒቨርሲቲ መምህራንና ረዳት የቴክኒክ ሰራተኞች የከፍተኛ የመለስተኛና የአንደኛ ደረጃ ትምህርት ቤቶች መምህራን የዩኒቨርሲቲ ተማሪዎች የከፍተኛና መለስተኛ ትምህርት ቤቶች ተማሪዎች ሌላው ህዝብ ላባደሮች አርሶ አደሮች ወጣቶች ሴቶች ለህዝብ የወገኑ የመከላከያ ሰራዊት አባላት በአጠቃላይ ህዝብ በሙሉ በጋራ ዘር ጎሳ ጾታ ሳይለዩ መታገል የዘር ማጥፋት ወንጀል እየተፈጸመበት ካለው የአማራ ህዝብ ጎን መቆም የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ዓላማን ከፍ አድርጎ እየታገለ ከሚገኘውና የኢትዮጵያ ባለውለታ የሆነው የፋኖን አርአያነት መከተልም አብሮ በመታገል በህዝባዊ አመጽ ስራ በማቆም እርምጃ በማካሄድ ይህን የጠባቦች አገዛዝ በማስወገድ በሽግግር ሂደት የሽግግር መንግስት በመመስረት አገራችንን ከሁሉም ጠላቶች ሴራ ለማዳን ቆርጠን እንታገል። እየታገሉ ካሉ ወገኖቻችን ጎን እንቁም። የኢትዮጵያ ጠላቶችን ትቶ በአገርና በህዝብ ወዳዱ ኢህአፓ ላይ የሚደረግ የውሸት ክስ ይቁም። የኢትዮጵያ ህዝብ አቸናፊ ነው። አብይና አገዛዙ ይውደም ሲሉ መምህር ዳዊት ሱጌቦ ከዝዋይ መልእክታቸውን አጠናቀዋል።
ሰላም ለእናንተ ለፍኖተ ሬዲዮ ጋዜጠኞች ሰላም። ያገሬ ኢትዮጵያ አንድነትን ለህዝቧ ሰላምና ደህንነትን የምትወዱና ለህዝብ በጽናት በመትችሉት መንገድና ሁኔታ እየታገላችሁ ለምትገኙ ወገኖቼ እኔ ታናሽ ወንድማችሁ ከአምስት አመታት በፊት አንድ ወንድሜ ፍነተ ሬዲዮን እንዳዳምጥ አስተዋውቆኝ አልፎ አልፎ እያደመጥኳችሁ ነኝ። ለነፍሴም ለስጋዬም ያስኩት ሙያ ዲቆና ነው። ዲያቆን ነኝ ስላችሁ የከተማ ሳይሆን የገጠር ቤተክርስቲያን አገልጋይ ነኝ። አባቴ እግዚአብሔር ነፍሳቸውን ይማረው የመማርን በረከት እየመከሩና እየዘከሩ ለዲቆና አብቅተውኛል። በበኩሌ እንደ አባቴም ባልሆን ወንበር ይዤ እያስተማርኩ ነኝ። ግና እንደ መሰሎቼ ማረግ እንዲሰጠኝ ስላልፈለኩ መጠሪያዬን ከተማሪዎቼ እኩል ዲያቆን እንዲሆን መርጫለሁ። ሐዋርያት ክርስቶስ ያሳያቸውን ራስን ዝቅ የማድረግ በረከት ኖረው ጣፋይተውናልና በትንሹ ያገልጋይነትን ምግባር መለማመድ ይገባናል ላለሁ። አባቴ የኢሃፓ ሰራዊት አዛዥ ስለነበሩ አንድ አዋቂ ሰው የነገረኝን ሁሉ አስታውሳለሁ። እንዲህ ሰው ክብረ በዓል በሆኑ ቀናት አባቴ ያገለገሉበት ደብር ሰዓታት ይቆሙ ነበር። በንግስ በዓላትም ከሊቃውንቱ ጋር ይወርቡ ነበር። እኚህን ሰው አባቴ ሲገልጿቸው ዳግም የቤተክርስቲያናችን የዜማ አባት እንደሆነው እንደ ቅዱስ ያሬድ በተመስጦ ሲያዜሙና ሲወርቡ ሊቃውንቱ ሁሉ በተመስጦ ጭጭርጭ ብለው የሱ ድምጽ ብቻውን ሲሰማ መንፈስን ባንዳች መገነሲጣዊ ኃይልነት ቆ ፍራሪያም ያደርስ ነበር ብለው ነግረውኛል። አባቴ የኚህ ትልቅ ሊቅ መጨረሻቸው በወያኔ ስቃይ ስር ቤቶች መሆኑን ተርከውልኛል። ሐቅን የሚያውቋት ዘልቀው የተማሩ ሲሆኑ እነዚህ ለሐቅ ነፍሳቸውን አሳልፈው ለመስጠት ቅንጣት እንደማይሳሱ ከኚህ የኢሃፓ ሊቅ መማር ይቻላል እላለሁ። በበኩሌ የኢሃፓ ተዋጊዎችን ተጋድሎ በፍኖተ ማቅረብ ቢቻል ትምህርት ይሰጣል የሚል እምነት አለኝ። ለአድማጮቻችሁ ለማጋራት የፈለኩት ለእውነት መቆምና እውነትን ለማስከበር እስከ ሞት ድረስ መጽናት መጠየቁን ይሆናል። በዚህ በእኛ ዘመን ሐቅ በቤተ ክህነቱ በቤተ ፖለቲከኞች ከመነብነብ አልፎ በገቢር የዋለችበት የለም ብዬ ደፍሬ እናገራለሁ። ቤተ ክህነቱ መርጦ መግለጫ ያወጣል፣ መርጦ እግዚኦታ ያውጃል። ለኮቪድ ወረርሽኝ በገዢዎቹ ትእዛዝ እግዚኦታ ያወጀ የህዝበ ክርስቲያኑ ደም እንደ ጎርፍ እየፈሰሰ ምህላ ለማወጁ፣ ለትግሬ ረሃብ አብዝተው የጮሁ ጳጳሳት እየፈሰሰ ለሚገኘው የአማራ ደም፣ ተፈናቅሎ ለሚሰቃየው በተለይ ሕፃናቱ በረሃብ እያለቀሱ ለምን አልገደዳቸውም ብዬ ስጠይቅ የመጣልኝ ምላሽ ጌታችንን መድኃኔዓለምን ክደው ለምድራዊ ዘረኛ ነፍሰ ገዳዮች በማደራቸው ነው የሚል ነው። እነኚህ የክርስቶስን ሐቅነት ክደው ነገ ከስልጣናቸው ወርደው አፈር ትቢያ ለሚሆኑ ዘረኞች አድረው ቤተክርስቲያኗን ቁም ስቅሏን አሳር አበሳዋን እያሳዩአት ነው። የኦርቶዶክስ ተዋህዶ ክርስትና ስርወ መሰረቱ ክርስቶስ ሲሆን ቤተክርስቲያንም የተመሰረተችው በሐቁ በክርስቶስ ላይ ነው። በሐዋርያት ትምህርት ላይም የሚባለው ሐዋርያት ከክርስቶስ የተቀበሉትን ሐቅ አቀበሉን እንጂ አባቶች እንዳስቀመጡልን ትምህርት በራሳቸው ተመራምረውና ተፈላስመው አይደለም። ክርስቶስ እኛን ከሐሰት ቀንበር ነጻ ሊያወጣንና ሐቅን ሊያነግስ መከራን ተቀብሎ በመስቀል ላይ ሕይወቱን ሰጠ። ሐቁ ክርስቶስ ለሐቅ በሐቅ ሞተ የሚለው የቤተክርስቲያኗ አስተምህሮት በዚህ ዘመን ከቃለ ነባቢነት ሊሻገር ለሐቅ መስዋዕትነትን ለመቀበል የተዘጋጁ የቤተክርስቲያን አባቶች በጣት የሚቆጠሩ መሆናቸውን አልጠራጠርም። ኢትዮጵያ ከዳር እስከ ዳር በንጹሃን ደም እየተነከረች ግፍ አድራጊዎችን ለማውገዝ ስንት ዓመት፣ ስንት ሱባኤ፣ ስንት ስግደት፣ ስንት ምህላ፣ ስንት ጾም፣ ስንት ስግደት፣ ስንት ጸበል፣ ስንት ንስሐ፣ ስንት ምናኔ፣ ስንት ጾም ይጠይቃል። የሰው ልጆች ደም፣ የሙስሊሞች፣ የክርስቲያኖች፣ በአጠቃላይ የምስኪኖች ደም ባረማውያን፣ ባረመኔዎች፣ በዘረኞች፣ በፋሽስቶች እየፈሰሰ ያለውን ደም ለማስቆም ውግዘትና የህብረት የትግል ጥሪ አለማሰማት በነፍስም በስጋም በሐቅ ማጅራት መችነት ያስጠይቃል ባይነኝ። የሚበጀን አንድነትን ማስከበር፣ ሐቅን መታደግ፣ ዘራፊዎችን፣ ሌቦችን፣ ቀጣፊዎችን መጸየፍና ማስወገድ ሲገባን ለነሱ መስገዳችን ሐቅን እየገደል ሐሰትን አንግሰን የመጣንበት ያለፈው 25 ዓመት ይበቃል። እኔ አባቴ ኢሃፓ ለሐቅ የቆመ መሆኑን የነገሩኝን በተጨባጭ ለማየት በቅቻለሁና በሐቅ እየታገለ ከሚገኘው ከያፓ ጋር ተሰልፈን ያገራችንን ህልውና እናስከብር የሚል መልእክቴን ማሰማት እወዳለሁ። ስሜን አሁን በህይወት የሌለው የቆሎ ተማሪ የነበረው አብሮ አደገን ስም ተጠቅሚያለሁ ሲሉ ዲያቆን ዲበኩሉ ከላሊበላ መልእክታቸውን አጠቃለዋል።
ድፍኖቶች እንደምን ሰንብታችኋል? ወያኔና ሻቢያን ያናከሰው ማን ይበልጥ ማን ይገን ጥያቄ ዛሬም ሻቢያና ኮሎኔሉን እያቃረነ ነው። አንዱ ከሌላው በይፋ መጋጨት ለሁለቱም የሚበጅ ባለመሆኑ ተቻችለው አሉ እንጂ ጠቡ ውስጥ ለውስጥ እየተፋፋመ ነው። ሻቢያ ሰልፉ ከሩሲያና ጸረ ኢትዮጵያ አረብ አገሮች ጋር ነው። ከግብጽና ከሱዳን መንግስት ነኝ ባይ ጀነራል ቡርሃን ጋር ይቀራረባል። ከአሜሪካ ወዳጅ አይደለም። ዘረኛው ኮሎኔል የአሜሪካ ለቅላቂ ነው። በሱዳን ጉዳይ ከኢሚሬትስ ጎን ሲሰለፍ አቋሙ ግልጽ አይደለም። ላስታር ከሲል ወግድ ያሉትም ለዚሁ ነው። ሻቢያ ከኮሎኔሉ ጋር ተወዳጅቶ ብዙ ጥቅም ስላገኘ እስከ ተቻለ ድረስ አገዛዙን ለመሸከም ቆርጦ ተነስቷል። ኦሮሞማዎቹም ሻቢያ የፋኖ ግልጽ አጋር ሆኖ እንዳይሰለፍ ይፈራሉ። አንድ የፖለቲካ አዋቂ ያለውን ካነሳንማ ሻቢያ ይሐባሽ ብሎት ሊወዳጁ ቢችሉ ያገዛዙ መጨረሻ እንዳይሆን ይፈራል። ሁሉም ወገን የራሱ ቁስል አለው። ለማንኛውም ግን ወያኔና ሻቢያ በቅራኔ ውስጥ ገብተዋል። ማንን ይቀድማል? የነጃዋር ቡድን ከሻቢያ ጋር እውን እየመከረ ነው? ኮሎኔሉ አሜሪካ በምትጠነስሰው ሴራ ገብቷል? ለመልሱ ብዙ መጠበቅ የለብንም ሲሉ ናስር አብደላ ኡስማን ከጀዳ ሳውዲ አረቢያ ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Ta-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-